የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 20 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። የኢትዮጵያ ሃይማኖት ተቋማት ጉባኤ በጎንደር የተፈጸመውን ጥቃት አወገዘ።
ሁሉም ሃይማኖቶች ውስጥ የትኛው ማንቀጽ ላይ የትኛው ምራፍ ላይ ሂዱ ግደሉ፣ ሂዱ አሰቃዩ፣ ሂዱ አጣጥሉ ወይንም ደግሞ ካንተ በቀር ሌላ ሃይማኖት ሊኖር አይገባም የሚል አስተምሮ የለም። በመዋደድ ኑሩ ነው የሚለው ትዛዙ። ኢትዮጵያ አልሸከማችሁም አልቻልኳችሁም መሬቱ አላገኝ። ነገር ግን እኛ እርስ በርስ የፉክክር ቤት በማድረግ ለምን ወደ ግጭት እንሄዳለን?
የሰማችኋቸው የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ናቸው። የከተማዋን ነዋሪም ማምሻውን አነጋግረናል።
በስንቱን ላይ ነው ማለት ሁሉም በሚባል ደረጃ ሁሉም ያላሰበው ነገር ስለሆነ እንደዚህ ማለት አብረ በኖርኩ የኖርካቸው ሰዎች የሚታጋቸው ሰዎች እንደዚህ በሌላ ይመጣሉ ላይ ታስበ በጣም አሁን ሁሉም ጭንቅና ሱፐር ላይ ያለ ሁሉም በቤት ተወጥሮ ነው ያለ።
የዚህን ዘገባ ዝርዝር ከዜና በኋላ ታደምጣላችሁ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እናንተም እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ እድሜያቸው ከሁለት አመት በታች የሆነና በጦርነትና በግጭት ምክንያት ክትባት ያልተከተቡና ያቋረጡ ወደ 1 ሚሊዮን የሚጠጉ ህጻናት መኖራቸውን የጤና ሚኒስቴር አስታውቋል። በተለይ በአፋር፣ በአማራ፣ በኦሮሚያ እና በቤንሻንጉል ጉሙዝ ክልሎች እና ታጣቂዎች በሚንቀሳቀሱባቸው አካባቢዎች ላይ የጤና አገልግሎት መስጠት አዳጋች እንደነበረ በጤና ሚኒስቴር የህፃናትና የእናቶች ጤና ዳይሬክቶሬት ዳይሬክተር አቶ ዮሐንስ ላቀው ገልጸዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች።
የክትባት አገልግሎት ያላገኙ ህጻናት ጋር በተቻለ ሁሉ ለመድረስ በዘመቻ መልክ የአፍሪካ የክትባት ሳምንትን በማስተካከክ ሊጀመር ነው ሲሉ በጤና ሚኒስቴር የህጻናትና እናቶች ጤና ዳይሬክቶሬት ምክትል ዳይሬክተርና የክትባት ፕሮግራም አስተባባሪ አቶ ዮሐንስ ላቀው ተናግረዋል።
ለሀገራችን የገጠመን ተግዳሮቶች አሉ። ጦርነቱ፣ ድርቁ፣ መፈናቀሉ ያስከተላቸው ችግሮች የጤና አገልግሎቱን ተደራሽ እንዳይሆን ያደርገዋል። አንዱም የክትባት ፕሮግራም ከተጎዱት ፕሮግራሞች አንዱ ነው። ብዙ ከዚህ ሰንሰለት መጠበቂያ እቃዎች ሁሉ በጦርነት የወደሙባቸው አካባቢዎች አሉ። ስለዚህ በዚህ የክትባት ሳምንት ወቅት የምናደርገው ምንድነው? እነዚህ አካባቢዎች ላይ ከዚህ ቀደም በእርግጥ የሰራናቸው ስራዎች አሉ። የቅዝቃዜ ሰንሰለቱን ለመመለስ ጥገና የማድረግ ግን ህጻናቶቹ በተለያየ ምክንያት ክትባት ተደራሽ ስላልሆንላቸው ይህን አጋጣሚ በመጠቀም ህጻናቶቹ በዘመቻ መልክ የሚያገኙበት ሁኔታ እያመቻቸን ያለ ነው። በተለይም በአማራ ክልል፣ በኦሮሚያ፣ በአፋር፣ በቤንሻንጉል ጉሙዝ በጸጥታ ችግር ያጋጠማቸው ቦታዎች ላይ አሁን ደግሞ ችግር የተቃለለበት ቦታ ላይ ክትባቱን ለመስጠት ዝግጅት እየተደረገ ነው ያለው።
አቶ ዮሐንስ አክለው አሁን ለህፃናት የሚሰጠው የኩፍኝ በሽታ መከላከያ ክትባትና ሌሎች የጤና አገልግሎቶች በሰላም እጦት ምክንያት ከዚህ ቀደም አገልግሎቱን ማግኘት ያልቻሉ አካባቢዎች ላይ እንደ ሁኔታው ታይቶ ክትባቱ የሚሰጣቸው ይሆናል ብለዋል።
አክቲቭ ጦርነት ያለበት ቦታ ላይ እንግዲህ ግብአትም ሰውም ባለሙያም አይደርስም። እነዛ እንግዲህ ያ ሁኔታ እስኪሻሻል እንጠብቃለን። ሁኔታው ግን ወዲያው ተሻሻለ ወዲያው የተንቀሳቃሽ የህክምና ቡድኖች አሉ። እነሱ ከሚሰጡት አገልግሎት አንዱ ክትባት ነው። ስለዚህ ሄደው ያንን ክትባት እንዲሰጡ ይደረጋል። የታጣቂ ቡድኖች የሚንቀሳቀሱበትን ሁኔታ ጊዜ ምቹ ምናምን ሁኔታዎችን አይተው ኢን እንደ አውት የምንለዋል ከብቶ ከትቦ የመውጣት ስራዎች ይሰራል። አንዳንድ ቦታዎች ላይ ሙሉ ለሙሉ እንዳልሽው የማይደረስባቸው ቦታዎች አሉ አሁንም እና እነዚ አካባቢ ህብረተሰቡ አሁንም አገልግሎት እያገኘ አይደለም። ከዛ ውጭ ግን የአንዳንድ ቦታዎች ላይ ዛሬ ረብሻ ኖሩ ነገ ሰላም የሆንበት እንደዚህ አይነት ሁኔታዎች አሉ። በተለይ አብዛኛው ኦሮሚያ ላይ ያሉት ሁኔታዎች የሚያሳዩ ያንን ነው። እነዚህ ክልሉ ታች ካለው ደግሞ የጤና ማዋቀሮች ጋር ወረዳዎች፣ ዞኖች ሁኔታውን እያዩ የሚሰሩበት ነው።
የጤና ሚኒስቴር አሁን በዚህ ሳምንት መስጠት የሚጀምረውን የህፃናት ክትባት ከአንድ ሚሊዮን በላይ ህፃናት ተደራሽ ለማድረግ እየሰራ ነው ሲሉ አቶ ዮሐንስ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የሶማሊያ የመምሪያው ምክር ቤት አዲሱን አፈ ጉባኤውን መርጧል። በሀገሪቱ ጉዳዮች የጎላ ተሰሚነት ያለው የመምሪያው ምክር ቤት ለሰዓታት ዘግይቶ የነበረውን የድምፅ አሰጣጥ ዛሬ ሐሙስ ሌሊቱ ላይ እንዳከናወነ ተዘግቧል። ሼክ አደን ማዶቤ በሚል ቅጽል ስምም የሚጠሩት ሼክ አደን መሐመድ ድምፅ ከሰጡት 252 አባላት ውስጥ የ163ቱን አግኝተዋል። ለአፈጉባኤነት የተፎካከሯቸው የኃይልና የውሃ ሀብት ሚኒስትሩ ሐሰን አብዲኑር 89ን ድምፅ ማግኘታቸውን የተገለጸው የድምፅ አሰጣጡ ከሌሊቱ 8 ሰዓት ላይ እንደነበረ ነው የተገለጸው። የ66 ዓመቱ ማዶቤ የታወቁ ተቃዋሚ ፖለቲከኛ ሲሆኑ በምረጡኝ ዘመቻቸው ላይ ለማትኮር ብለው ከሂሚሎ ካራን ፓርቲ ዋና ጸሐፊነታቸው የለቀቁት ከጥቂት ቀናት በፊት እንደነበረ ተመልክቷል። ማዶቤ ካሁን ቀደም እንደ አውሮፓውያን አቆጣጠር ከ2007 እስከ 2010 ድረስ የምክር ቤቱ አፈጉባኤ የነበሩ ሲሆን በ2008 ታህሳስ ወር ላይ ለአንድ ወር ያህል በጊዜያዊ ፕሬዝደንትነት አገልግለዋል። የሶማሊያ ፖለቲካ ታዛቢዎች እንደሚሉት ፕሬዝደንቱ መሐመድ አብዱላሂ መሐመድ አፈጉባኤነቱን እንዲይዙ የፈለጉት ሌላኛውን ተወዳዳሪ አብዲ ኑርን ነበር። ወደ ሱዳን ስናቀና የሱዳን ባለስልጣናት በእስር ላይ የነበሩ ሁለት የቀድሞ መንግስት ባለስልጣናትን መልቀቃቸውን ጠበቆቻቸው ገለጹ። ለ30 ዓመታት ባምባገነኑ የኦመር አልበሽር አገዛዝ ስር በነበረችው በሱዳን ተጀምሮ የነበረውን የዲሞክራሲ ሽግግር የጦር ሰራዊቱ መቀልበሱን ተከትሎ በሀገሪቱ የነገሰውን የፖለቲካ አጣብቂኝ ለመፍታት ጥረት እየተደረገ ባለበት በዚህ ወቅት ፊት ለፊት በመናገር የሚታወቁትን የቀድሞቹን ባለስልጣናት የፈቷቸው ትምምን ለመገንባት በማሰብ ነው ተብሏል። የቀድሞ የካቢኔ ጉዳዮች ሚኒስትሩ ካሊድ ኦመር ማክሰኞ ማታ የተለቀቁ ሲሆን የቀድሞ የገዢው ሉዓላዊ ምክር ቤት አባል የነበሩት መሐመድ አልፋኪ ደግሞ ትናንት ማታ መለቀቃቸውን ጠበቆቻቸው አስታውቀዋል። ሁለቱ ባለስልጣናት የጥቅምቱን የመንግስት ግልበጣ ተከትሎ ከሌሎች በርካታ የቀድሞ ባለስልጣናት ጋር ታስረው የነበረ ሲሆን የጦር ሰራዊቱና ጠቅላይ ሚኒስትር አብደላ ሐምዶክ ባደረጉት ስምምነት ከታሰሩ ከአንድ ወር በኋላ ተለቀው ነበር። በጀነራሎቹና በተቃዋሚ ንቅናቄው መካከል ልዩነቱን ለማጥበብ ባለመቻሉ ሐምዶክ በጥር ወር ስልጣናቸውን መልቀቃቸውን ተከትሎ ሁለቱ ባለስልጣናት እንደገና ታስረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥን ተቀብለው ያነጋግራሉ። የሩሲያ የኤነርጂ አቅርቦት እንዲታገድ ዩክሬን ጠይቃለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለዩክሬን የሚሰጥ ወታደራዊ፣ ኢኮኖሚያዊና ሰብአዊ እርዳታ እቅድ እያሰናዱ ናቸው። ዋና ጸሐፊ ጉተሬዥ የሩሲያ ወታደሮች ለቀው ከወጡ በኋላ የበርካታ ሰላማዊ ሰዎች አስከሬኖች የተገኙባትን ቡቻን ጨምሮ ኪቭ አቅራቢያ ያሉ አካባቢዎችን ጎብኝተዋል። በቡቻው ጉዳይ የጦር ወንጀል ምርመራ እንዲከፈት ጥሪ እየቀረበ መሆኑ ይታወቃል። የተባበሩት መንግስታት ድርጅቱ ዋና ጸሐፊ ጉተሬዥም ሩሲያ የዓለም አቀፉ ወንጀል ፍርድ ቤት ICC በሚያካሂደው ምርመራ እንድትተባበር ጥሪ አቅርበዋል። ICCን ሙሉ በሙሉ እደግፋለሁ። የሩሲያ ፌዴሬሽን የICCን ምርመራ እንዲቀበልና እንዲተባበር እማጸናለሁ። ነገር ግን ስለ ጦር ወንጀል ስናወራ ጦርነት በራሱ ወንጀል መሆኑ መዘንጋት የለበትም ብለዋል ጉተሬዥ። ጉተሬዥ ዩክሬን እንደገቡ የሰብአዊ ረድኤት ድጋፎችን ለማስፋፋትና ሲቪሎች ከግጭት አካባቢ የሚወጡበት መንገድ እንዲመቻች የሚፈልጉ መሆናቸውን ገልጸዋል። በእነዚህ ጉዳዮች ዙሪያ በሩሲያ ቆይታቸው ከፕሬዝደንቱ ቭላድሚር ፑቲንና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጋር ተወያይተውበታል። ጉተሬዥ በትዊተር ባወጡ ጽሑፋቸው ጦርነቱ ለዩክሬንም ይሁን ለሩሲያ ለመላው ዓለምም ሲባል በፍጥነት ቢያከትም ነው የሚሻለው ብለዋል። ዛሬ የዩክሬን ፕሬዝዳንታዊ አማካሪ ሚኻይሎ ፖዶሊያክ በሰጡት ቃል የሩሲያ ዋናው ኤነርጂ ኢንዱስትሪ የጊዜ ጉዳይ ነው እንጂ መታገዱ አይቀርም ብለዋል። ሩሲያ ለፖላንድና ለቡልጋሪያ ጋዝ መላክ ማቆሟን ትናንት አስታውቃለች። ዋይት ሃውስ ሩሲያ ይህንን እንደምታደርግ የተጠበቀ ጉዳይ ነው ብሏል። የዋይት ሃውስ ቃል አቀባይ ጄን ሳኪ ከአውሮፓ ሀገሮች ጋር ስንነጋገርበት የቆየ ነው፣ ባለፈው 24 ሰዓት ውስጥም ከፖላንድና ከቡልጋሪያ መሪዎች ጋር የተነጋገር ነው በዚህ ምክንያት ነው ብለዋል። የአውሮፓ የጋዝ አቅርቦት ምንጭ እንዲሰፋ ስንሰራበት ቆይተናል ሲሉም አክለዋል። ፕሬዚደንት ባይደን ዩክሬናውያን ከሩሲያ የጭካኔ ወረራ ሀገራቸውንና ነጻነታቸውን እንዲከላከሉ ስለሚሰጥ ድጋፍ ዛሬ ንግግር እንደሚያደርጉ ዋይት ሃውስ ጨምሮ አስታውቋል። ትናንት የዩናይትድ ስቴትስ የመከላከያ ሚኒስቴር በሰጠው ቃል 90 ረጅም ርቀት ተወንጫፊ መድፎች ዩክሬን መግባታቸውንና የመሳሪያው ስልጠና ዝግጅትም መጠናቀቁን ገልጿል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ እንደገለጹት በህብረቱ አባል ሀገሮች ለዩክሬን እስካሁን የተሰጠው ወይም ቃል የተገባው ወታደራዊ ድጋፍ 8 ቢሊዮን ዶላር መግባቱን ገልጸዋል። በሌላ ዜና ሩሲያና ዩናይትድ ስቴትስ የስረኛ ልውውጥ አድርገዋል። በሩሲያ እስር ቤት ለ3 አመታት ያህል ታስሮ የቆየው አሜሪካዊው ማሪን ወታደር ትሬቨር ሪድ ዛሬ ዩናይትድ ስቴትስ ገብቷል። በለውጡ ወደ ዩናይትድ ስቴትስ ሱስ አስያዥ መድኃኒቶችን ሊያስገባ በመሞከር ተፈርዶበት የታሰረው ሩሲያዊው አብራሪ ኮንስታንቲኖ ዮሸንካ ተለቋል። እንደ አውሮፓውያን አቆጣጠር በ2010 ነበር የዩናይትድ ስቴትስ ልዩ ኃይሎች ላይቤሪያ ውስጥ ያዙት። የስረኛ ልውውጡ ቱርክ ውስጥ በሚገኝ አውሮፕላን ጣቢያ እንደተከናወነ ዘገባዎች አመልክተዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታዬን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ሚያዝያ 22/2014 ዓመተ ምህረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። በድጋሚ እንድትከታተሉ እንጋብዛለን። አሁን ወደ ዕለቱ አብይ ዘገባችን እንለፍ። የኢትዮጵያ ሃይማኖት ተቋማት ጉባኤ ሚያዝያ 18 ቀን በጎንደር ከተማ የተፈጸመውን ግድያ፣ በቤተ እምነት ላይ እየደረሰ ያለውን ቃጠሎና የሙስሊም እምነት ተከታዮችን ንብረት የማውደምና የመዝረፍ ተግባር እንደሚያወግዘው አስታወቀ። በየትኛውም እምነት ተከታዮች ዘንድ ድርጊቱ ኃጢአትና በፈጣሪም የሚያስጠይቅ ነው ያለው ጉባኤው፣ ችግሩ እንዲባባስ ሆን ብለው የሚንቀሳቀሱ አካላትም ጥፋቱን ካደረሱት የተለየ ተግባር እየፈጸሙ አለመሆናቸውን ተገንዝበው ከድርጊታቸው እንዲታቀቡ ጠይቋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍያለ በበኩላቸው አጥፊዎች ላይ ህጋዊ እርምጃ እንደሚወሰድ አረጋግጠው ሆን ብለው ችግሩ እንዲስፋፋ የሚያደርጉ አካላትም ከድርጊታቸው እንዲታቀቡ አሳስቧል። መስፍን አራጌ ተጨማሪ አለው።
የሃይማኖት ተቋማት ጉባኤው ሃይማኖት የሰላም እንጂ በምንም ምክንያት የግጭት መንስኤ ሊሆን አይችልም በሚል ርዕስ ባወጣው መግለጫ በጎንደር ከተማ በሚገኙ የእስልምና እምነት ተከታዮች ላይ ሚያዝያ 18 ቀን 2014 ዓ.ም. ግድያ፣ የመስጊድ ቃጠሎ፣ የሙስሊም ግለሰቦች ንብረት ውድመትና ዘረፋ በሃይማኖት እጅግ የከፋ ኃጢአት ሲሆን በፈጣሪም ዘንድ የሚያስጠይቅ ተግባር እንደሆነ ጠቅሷል። የሀገራችን ህዝብ ልዩነትን በማክበር በጋራ ጉዳዮች ላይ በመደጋገፍና በመተባበር ለዘመናት የኖረበትን እሴቶችና ታሪኮች የሚያጎድፍ አሳዛኝ ተግባር ነው ብሏል። የአሜሪካ ድምጽ በመግለጫው ዙሪያ ተጨማሪ ማብራሪያ እንዲሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን በስልክ አናግሯቸው ነበር።
አጠቃላይ ጎንደር ምናልባት አሁን ስለተከሰተ ነው እንጂ እዚህም እዛ የሚታዩ በተለይ እነዚህ 10 ዓመታት እየዘለቁ መሰረት የሌላቸው ግን የሃይማኖት ሽፋን ያደረጉ ግጭቶች እየተስተዋሉ ከመጡ ውሎ አድረዋሉ። እኛ እንግዲህ ሃይማኖት የሰላም እንጂ በምን መልኩ የግጭት መንስኤ ሊሆን አይችልም ስንል በመክንያት ነው። አንደኛ አስተምሮን ለመፈተሽ ነው። ሁሉም ሃይማኖቶች ውስጥ የትኛው ማንቀጽ ላይ የትኛው ምዕራፍ ላይ ሂዱ ግደሉ፣ ሂዱ አሰቃዩ፣ ሂዱ አቃጥሉ ወይንም ደግሞ ካንተ በቀር ሌላ ሃይማኖት ሊኖር አይገባም የሚል አስተምሮ የለም። በመዋደድ ኑሩ ነው የሚለው ትዕዛዙ። ኢትዮጵያ አልሸከማችሁም አልቻልኳችሁም መሬቱ አላገኘም። ነገር ግን እኛ እርስ በርስ የፉክክር ቤት በማድረግ ለምን ወደ ግጭት እንሄዳለን?
በደረሰው ሰብአዊና ቁሳዊ ጉዳት የተሰማውን ሀዘን የገለጸው ጉባኤው በድርጊቱ ተሳትፈዋል የተባሉ አካላት በፍጥነት ለሕግ ቀርበው ተመጣጣኝ ቅጣት እንዲያገኙ ጠይቋል። በሌላ በኩል ችግሩ እንዲባባስ በማድረግ ተጨማሪ የንጹሃን ሞት እንዲከሰት የሚንቀሳቀሱ አካላትን የፌዴራሉም ሆነ የአማራ ብሔራዊ ክልላዊ መንግስት ከጥፋት ድርጊታቸው እንዲታቀቡ ማድረግ ይገባዋል ሲሉ አሳስበዋል።
አሁን ብዙዎች ይመስላቸዋል ሳይረፈር ሳይጠራም ብለው ወደ ማደፍረስ ለመሄድ ይቸኩላሉ። ይህንን የሚያደርግ የመንግስት መዋቅርም ካለ፣ ይህንን የሚያደርግ የሃይማኖት አስተማሪ አስተባባሪም ካለ፣ ማንኛውም ከህግ በላይ አይደለም። በህግ መዳኘት አለበት ብለና ሀገሪቱ መንግስት እስካላት ድረስ ከዚህ ውጭ አይን አጠፋ አይን አጠፋለሁ ብትል የበለጠ ይቀጣጠል ካልሆነ በስተቀር የበለጠ ሰላምን እያረጋገጥን አንሄድም። ቆም ብለን እናስብ። የሞቱትን ሰው ለመካስ ሌላ ሞት መፍጠር የለብንም። ይህ ነገር እንዳይደገም እንዳይሰፋ ቁጭ ብሎ መነጋገር ተገቢነት አለው። በተለይ የሃይማኖት ጸብና ግጭት በማስመሰል ሀገርን ለማተራመስ ወይንም የሃይማኖት ጦርነት ለመቀስቀስ የሚደረጉ እንቅስቃሴዎች ግን ይህንን ተግባር ከፈጸሙ ተለይተው የማይታዩ ደግሞም ችግሮቹ የበለጠ ይሰፉ ካልሆነ በስተቀር የሚስተካከሉ ነው ብለን ስለማናምን ሁሉም የሚቻለውን ለሰላም ወዳድ ህዝብ ያለውን ድጋፍ ሁሉም ይህንን ችግር ሙስሊሙ ብቻ ሳይሆን ክርስቲያኑም ሊያወግዘው የሚገባ መሆኑን ሁላችንም ከፈጣሪ እንዳስጠይቀን የምንችለውን ማድረግ ይጠበቅብናል።
የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ በዛሬው መግለጫቸው ላይ እንዳስታወቁት አጥፊዎች ላይ ህጋዊ እርምጃ እንደሚወሰድ ጠቅሰው ችግሩ እንዲስፋፋ የሚያደርጉ አካላትም ከድርጊታቸው እንዲታቀቡ ጠይቀዋል።
የክልሉ መንግስት ይህን በሰሩ ጥፋተኞች ላይ ተገቢውን ክትትልና ማጣራት በማድረግ ያለ ምህረት ህጋዊ እርምጃ የሚወስድ መሆኑን ማሳወቅ እፈልጋለሁ። በተመሳሳይ ይህን ችግር ለማስፋፋት እና ወደ ትርምስ ውስጥ በማስገባት ኢትዮጵያን አደጋ ውስጥ መጣል ለማንም ኢትዮጵያዊ የማይጠቅም መሆኑ መላ ህዝባችን እንዲገነዘብ እፈልጋለሁ። አሁን የተጀመረውን የመንግስት ጥረት፣ የሃይማኖት አባቶች የሚያደርጉትን ጥረት በመደገፍ ከጎናቸው በመቆም ችግሩን በሰላማዊ መንገድ በውይይትና በመነጋገር መፍታት ይገባል። ሁሉም የክልላችን ህዝብ እና መላ ኢትዮጵያውያን ይህን መሰል ችግር የምንፈታውና ኢትዮጵያን በጋራ በማጽናት ለሁሉም አማኞች እኩል የምታከለክል አገር የምናደርገው ሰላም ስንገነባ ነው። ይህን በመገንዘብ የተጀመረው ጥረት ፍሬ እንዲያፈራ ሁላችሁም በያላችሁበት አካባቢ ለሰላም ዘብ እንድትቆሙ ጥሬን አስተላልፋለሁ።
ከኢድ እስከ ኢድ በሚል መርሃ ግብር ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንንም ድርጊቱ የሁለቱንም እምነት ተከታዮች የሚመጥን እንዳልሆነ ተናግረዋል።
በጎንደር ከተማ ያጋጠመው ችግር እጅግ አሳዛኝና የሁሉንም ልብ የሰበረ ክስተት ነው። ይህ ድርጊት እነዚህን ሃይማኖቶች የሚመጥን አይደለም። ጉዳቱ ለደረሰባቸው ወገኖች ቤተሰቦች መጽናናትን እየተመኘው አብሮነታችን ተጠናክሮ እንዲቀጥል መልእክቴን ማስተላለፍ እወዳለሁ።
ይህ በእንዲህ እንዳለ ጎንደር ከተማ አንጻራዊ ሰላም ቢሰፍንባትም ባስተናገደችው ግጭት ምክንያት ወደ ቀድሞ ቁመኗ አለመመለሷን ስማቸውን መጥቀስ ያልፈልጉ የአራዳ አካባቢ ነዋሪ ገልጸዋል።
አሁን ትንሽ የመረጋጋት ጉዳይ ነው ያለው። ወጣቱም ትናንትና የተነበረ ግንዛቤ አግኝቷል። ሁሉም አካባቢውን ራሱ ቁጭ ብሎ ነው የሚጠብቅ እንጂ ወደ ሌላ ይሄ ወደ ዝርፊያም ወደ ምናምንም ወደ ንባረው መንገድ አይሄድም። ጥላቶችም እየመከሩ ነው። መከላከያም፣ ልዩ ኃይልም፣ አድማ ብተና፣ ከሚሊሻ ግል ታጣቂ ራሱ እያስከበረ ነው ያለው።
በተለይ ከንግድ እንቅስቃሴና ከአገልግሎት አሰጣጥ ጋር በተያያዘ ያለው እውነታ ምን ይመስላል?
ገባ ወጣ የሚል ነገር ነበረው የቆየ ማለት ነው
ግጭቱ።
እኔ እንደዚህ ያውቃለሁ አንተ እንደዚህ ታውቅልኛለህ የሚል አይነት ነበረ። በዚያ ምክንያት ያው ገንፍሎ ወጥቷል።
ገበያ፣ ሱቆች፣ መስሪያ ቤቶች፣ አገልግሎት ሰጪ ተቋማት ተከፍተዋል።
ትናንትና አንዳንድ ቦታ ላይ ተከፍቶ ነበረ፣ ዛሬም ከፍቶ ነበር፣ ከሰዓት ተዘግቷል።
ብዙ ተቋማት ናቸው።
አይ አስፋልት ዳር ያሉ ስጋት ያለባቸው አሁን ግርግሩ በኋላ ነው እንጂ ሁሉም ነገር አገልግሎት ይሰጡ ነበር።
በጎንደር ባህል ሕክምና አዋቂነታቸውና በሃይማኖት አባትነታቸው የሚታወቁት ሼህ ከማል ለጋስ የተባሉ የእድሜ ባለጸጋ የቀብር ስነስርዓት ሲፈጸም በአጎራባች ከሚገኘው ቤተክርስቲያን ለቀብር የሚሆን ድንጋይ ለመውሰድ ለማስወገድ ሲሞከር በተፈጠረ አለመግባባት የተከሰከሰው ግጭት ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመትና ዘረፋ ምክንያት እንደሆነ የሃይማኖት ተቋማትና መንግስታዊ መዋቅሩ መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከዚህ ዘገባ ጋር በተያያዘ ዛሬ ማምሻውን በጎንደር ያለው ሁኔታ ምን እንደሚመስል አንድ የከተማዋ ነዋሪ አነጋግረናል። ሀብታሙ ስዩም ያነጋገራቸው።
ያለው ነገር ያው ቶክስ ነው ያለው። ቀን ሙስሊሞች ይከብሩ ነበር አይደል? የሙስሊም ሰዎች ለመቆር ነው አማስቀበረን ብሎ የተወሰነ ችግር ነበር። መጨረሻ ላይ ግን ያው በመከላከያ ምናምን ለመቅበር ተሻለ ማለት ከመሸ በኋላ ግን ትልቅ ጦርነት አለ። ከቀብር ነፍስ በኋላ ማለት ነው።
ማን ነው አናስቀብርም ያለው? ለምንድን ነው ግጭቱ ሲተነሳው?
አሁን መጀመሪያ ምን መሰለህ ወደዛ ስንወርድ ማለት ነው ወደ መቃብሩ ቦታ ስንሄድ መጀመሪያ ተደራጅተው መሳሪያ ይዘው ምናምን መሽገው የጠበቁ አካላት ነበሩ። ለማን እንደሆኑ ያነጋል እና ከዛ ከመከላከያ ጋር ሶስተኛ የተኩስ ልውውጥ አደረጉ። ከዛ ሸሹ ማለት ነው። አሁን ከመሸ ግን በጣም ትልቅ ተኩስ ነበር። ከአስር ሰዓት ጀምሮ ማለት ይቻላል እስካሁን ድረስ በከተማው ላይ ትልቅ ውከት አለ። መስጊዶች ተቃጥለዋል፣ ተዘርፈዋል። በየቤቱ እየገቡ ደግሞ እንደዚህ ያው ይደበድባሉ፣ ይዘርፋሉ። በጣም ያስጠላል። ወጣቱ ሆኖ የታጠቀ ኃይል አለ፣ ወጣቱ ማለት ይህ ነው ይህ ነው የምትለው አይነት አለ። በቃ በጣም ብዙ ሰው የሆነና የጩኸ ይመጣና ሆብ ማለት መጡ። አንድ ቤት ውስጥ ይገባሉ፣ ይዘርፏል። በጥይት ነካሉ፣ ዘራፉ ምናምን የፈልጉትን ሰው ሊገሉ ይችላሉ፣ ሊደበድቡ ይችላሉ። መንገድ ላይ ብቻ መሄድ አትችልም። ሁለት ሶስት ነው አስቸጋሪ ነው። ትንሽ ላይ ብቻ ነው።
የክልሉ የጸጥታ ኃይል በአካባቢው የተሰማራ የመከላከያ ሰራዊት ምን አይነት ነገሮች ለማድረግ ሞከሩ? ለምንድን ነው መቆጣጠር ያልቻሉት?
አልቻሉም። አሁን እዚህ ጋር የተቃጠለው መስጊድ ዛሬ ሲቃጠል ምንም ማድረግ አልቻሉም። ቆመው ነበረ ነው የሚባለው። ልዩ ኃይሎች ራሱ ልዩ ኃይሎች ደግሞ ጥሩ ሲሰሩ ታያቸዋል። መከላከያ ባይሆን ይሻላል፣ ግን መከላከያዎች ከሀያ ምናምን አይበልጥ መከላከያ የሚመጣ ራሱ ማለት ነው።
እንደዚህ ያለ በሃይማኖት የተነሳ ውጥረትና ግጭት ከዚህ በፊት ተፈጥሮ ያውቃል?
በዓል ሲሆን ሁሉም እንደዚህ ያለ ነገር ምን ሲፈጠር እና ድንጋይ ውርወርስ ምናምን አለ፣ ቤት ይደበደባል። ሁሉም የሙስሊሞች በበዓል በበዓል ቀን ይደበደባል። ግን የተለመደ ቢሆንም ለክፉ የሚሰጥ አልነበረም። ያሁን ግን የተለየ ነው።
በዛሬው ግጭት ምን ያክል ሰዎች እንደሞቱ ምን ያክል እንደተጎዱ ይታወቃል?
የዛሬው ጉዳት እርግጠኛ ነኝ አሁን ወጣን ለማየት ምናምን አልሞከርንም።
ከጓደኞችህ ከቤተሰቦችህ ባገኘኸው መረጃና ከነሱ ጋር ስትወያይ ያለው ስሜት ምንድን ነው?
በጣም ጭንቅ ላይ ነው ማለት ሁሉም በሚባል ደረጃ ሁሉም ያላሰበው ነገር ስለሆነ እንደዚህ ማለት አብረ በኖርከው የኖርካቸው ሰዎች የሚታወቃቸው ሰዎች እንደዚህ በሌለ ይመጣሉ ላታስቡ በጣም አሁን ሁሉም ጭንቅና ሽብር ላይ ነው ያለ። ሁሉም በቤት ተወጥሮ ነው ያለ። ይህን የሞቱብን ሰዎች ለመቅበር እንኳ ምን ያክል በፍርሃት እና እንደተቀበረ ብታይ ያሳዝናል። እና ሁሉም በየቤት ተሰብስቧል። መስጊድ ላይ ያሉ ሰዎች ራሱ ስጋት ላይ ነው ያለ። ከመጡበት ምን እንደምታደርጋታል።
አድማጮች፣ አሁን በደረሰን ዜና በሃይማኖት ሽፋን ግጭት በመቀስቀስ ጸረ ኢትዮጵያ የሆኑ ኃይሎችን ፍላጎት ለማክሳካት በሚንቀሳቀሱ አካላት ላይ እርምጃ እየተወሰደ ነው ሲል የፌዴራል የደህንነትና የጸጥታ የጋራ ግብረ ኃይል አስታውቋል። በዚህም መሰረት በጎንደር በተቀሰቀሰው ግጭት የተሳተፉና ሁከቱን ለማባባስ የተንቀሳቀሱ 280 ግለሰቦች በቁጥጥር ስር እንዲውሉ መደረጉን አስታውቋል። አድማጮች፣ በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅተን በነገው ምሽት እንመለሳለን። ወደሚከተለው ዘገባ እናልፋለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል በኮንሶ ዞን በደራሼ ልዩ ወረዳ አዋሳኝ አካባቢዎች በተከሰተ ግጭት ቁጥራቸው የበዛ ቤቶች መቃጠላቸውን፣ ሲቪሎች መገደላቸውን እንዲሁም መፈናቀላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ከጂንካ ወደ አርባ ምንጭ ሲጓዙ ታግተው የነበሩ የውጭ ሀገር ዜጎች መለቀቃቸውን፣ ሆኖም እነሱን ለማስለቀቅ የተንቀሳቀሱ የደቡብ ክልል ጸጥታ ኃይሎች ከአጋቾች በተሰነዘረ ጥቃት ሰለባ መሆናቸው መሆናቸውን የክልሉ ፖሊስ ኮሚሽን ለአሜሪካ ድምጽ አረጋግጧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ባወጣው መግለጫ በአካባቢው በተደጋጋሚ የሚነሳው ግጭት የብዙ ዜጎች ህይወትን እየቀጠፈ መሆኑን ገልጾ መንግስት የሀገርንና የህዝብን ደህንነት ማስጠበቅ ተቀዳሚና ዋና ተግባሩ አድርጎ እንዲሰራ ጥሪ አቅርቧል። ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
ለደህንነታችን ሲባል ስማችን በመገናኛ ብዙሃን እንዳይገለጽ ሲሉ ጠየቁን በኮንሶ ዞን የሰገንገነት ከተማ ነዋሪ ግጭቱ ብዙ ጉዳት ማድረሱን ተናግሯል።
ከአሁን ድረስ አስክሬን እንኳን አልተወሰደም። ቦታው ላይ መኪኖቻቸውን አቃጥለዋል። ወደ 3 መኪና እነሱ ወዲያውኑ አቃጠሉት። ማታ ላይ እነዛ አስክሬኖች የት እንዳለ እንኳን ለማወቅ አልተቻለም። ምናልባት አሁን ላይ መከላከያ ገብቶ ወደዛ እየተንቀሳቀሰ ነው የሚባል ነገር ስላለ እነሱ ወዲያው ካልደረሱ አስክሬኑን እንኳን ማንሳት አልተቻለም ማለት ነው። በዚህ ደረጃ
ሌላ ስማቸው እንዳይጠቀሰ ጠየቁን በድራሽ ሸሊ ወረዳ የጋቶ ቀበሌ ነዋሪ በኩላቸው ብዙ ቤቶች መቃጠላቸውና ሲቪሎችም መገደላቸውን ጠቁመዋል።
እስካሁን ድረስ ግን እኛ የሰማነው ንጹሃን ምንም የማያውቁ አቅመ ደካሞች እና አይነ ስውራኖች ከአስር ሰው በላይ እንደሞተ ነው። በእርግጠኝነት አሁን የሚነገረው ግን ቁጥሩ ከዛም በላይ እንደሚጨምር ነው የሚታወቀው። ይሄ እነዚህ የመንደር መሪዎች ወይም ደግሞ የከተማ አመራሮች የሚባሉ ሲጨምር አንድ ላይ ብዙ ሰዎች ከአስር ይበልጣሉ።
ነዋሪዎቹ ዛሬ በአንጻራዊነት መረጋጋት ቢኖርም አንዳንድ አካባቢዎች የተኩስ ድምፅ እንደሚሰማ ገልጠው ከጋቶና ከአጠያ ቀበሌያት ብቻ በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን ተናግሯል።
የሁለት ቀበሌ ወደ ከስልሳ ሺህ ሰው በላይ አሁን ጫካ ውስጥ ነው ያለው። ሁለት መንደር አንዱ ባዶ ሆኖ አልተቃጥሏል፣ አንደኛው ግን አልተቃጠለም። ይህ ሰው ሸሽተዋል።
የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሙ በበኩላቸው በግጭት ቀጠና ውስጥ መሆናቸውና የግጭቱን አጠቃላይ ሁኔታና የጉዳቱን መጠን አጣርተው ሲጨርሱ መረጃ እንደሚሰጡ ተናግረው ከጂንካ ወደ አርባ ምንጭ ከተማ ሲጓዙ የታገቱ የውጭ ሀገር ዜጎችን ግን ስለማስለቀቃቸው አረጋግጧል። የታገቱ የውጭ ዜጎችን ለማስለቀቅ የተንቀሳቀሱ የክልሉ የጸጥታ ኃይሎች በተከፈተባቸው ተኩስ መገደላቸው እና አንዳንዶቹ መቁሰላቸውን ለቪኦኤ አስታውቋል።
ከቱሪስቶች መታገድ ጋር ታግቶ ነበር 6 እንዳውያን ወዲያው በእለቱ ምሽት ላይ ተለቀዋል። ሌላው እሱን ተከትሎ ነው ያለ ማስለቀቅ የገባው ሰራዊት መኪናቸው ቆሞም ነበረ እና ያን የቆመውን መኪና ለማስለቀቅ ከግባ ሰራዊት ጋር ነው መንገድ ትብትብ ነበረ። እዛ ከግባ ሰራዊት ጋር ግጭት ተፈጥሯል። ጉዳትም ነበር የደረሰው። ጉዳት ምንድን ነው ምን ያክል የሚል ነገር ገና አልተለየም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ባወጣው መግለጫ በአካባቢው በተደጋጋሚ የሚነሳው ግጭት የብዙ ዜጎች ህይወት እየቀጠፈ መሆኑን ገልጦ መንግስት የሀገርና የህዝብን ደህንነት ማስጠበቅን ተቀዳሚና ዋና ተግባሩ ማድረግ አለበት ብሏል። በኮንሶ ዞንና በደራሽ ልዩ ወረዳ ዋሳኝ አካባቢዎች በተደጋጋሚ በሚነሱ ግጭቶች የዜጎች ህይወት የተቀጠፈ መሆኑና አካባቢው ከፍተኛ ትኩረት እንዲያገኝ መጠየቁን አስታውሶ ከሚያዝያ 18 ቀን 2014 ዓ.ም ጀምሮ በዚሁ አካባቢ በተፈጠረ ግጭት የበርካታ ዜጎች ህይወት ተቀጥፏል ሲልም አስታውቋል። የፓርቲው የደቡብ ክልል አስተባባሪ ዶክተር ካሳሁን ደለነ በኮንሶ ዞንና በደራሽ ልዩ ወረዳ ለአመታት ባልተፈታ ቅሬታና ተደጋግሞ በሚነሳ የመዋቅር ጥያቄ ምክንያት ዜጎች በሰላም ወጥቶ በሰላም መግባት አለመቻላቸውን ተናግሯል።
መግለጫ ከማውጣታችን በፊት ከክልሉ ከሚመለከታቸው መፍትሄ ከሚሰጡ አካላት ጋር ጥቆማዎችን፣ አካሄዶችን ያሉትን መሆን ያለባቸውን ነገር መረጃ በመቀያየር ላይ ነበርን። በዚህ ክስተት ብቻ ሳይሆን ደቡብ ክልል ላይ የትኛውም እንቅስቃሴ ላይ በጋራ ከመስራ እንደምንሰራ ፓርቲ ችግር ያለበትን ቦታ ቀድመን በመጠቆም በራሳችን መዋቅር እንሰራለን። እዛ አካባቢ ላይ ሴኪሪቲ ፕሮብለም ያለበት ሰርክል የተደረገበት አካባቢ ነው። እኛ እንደ ፓርቲ በአይነ ቁረኛ የምንከታተለው አካባቢ ነው። የዜጎች ደህንነት እጅግ ነው ስለሚያሳስበን አካባቢ ላይ የምንነሱ ማንኛውንም የጸጥታ ሁኔታችን ስንከታተል፣ አሁን ላይ ግን ከቀድሞው በበለጠ ሁኔታ ጫፍ የወጡ ድርጊቶች እኛን የሚያሳዝኑ እነሱን የሚያሳዝኑ ሁላችንም እንደ ሀገር የሚያሳዝንን ክስተት መታየቱን በማስተዋል ነው ወደ መግለጫ እና መንግስት ደግሞ ከመግለጫ በዘለለ የሀገሪቱን ደህንነት እና የዜጎችን የደህንነት ማስጠበቅ አለበት የሚል አቋም መልዕክት ያወጣ ነው።
ፓርቲው የክልሉ መንግስት በጸጥታ ስጋቶችና በመፍትሄ ስራዎች ላይ ያግዛል ያላቸውን ሀሳቦች ሲዘነዝር መቆየቱን የተናገሩት ዶክተር ካሳሁን ችግሮቹን በዘላቂነት የሚፈቱ ስራዎች ባለመሰራታቸው ተደጋጋሚ አደጋዎችና ግጭቶች ተፈጥሯል ብሏል።
ችግሩ እንግዲህ የመዋቅር ጥያቄ ነው። አሁን ለአንተ ለዛሬ ለመረጃ ህልፊካ የኮንሶና የደራሼን ብቻ ማንሳት ካለብን ኮንሶና የደራሼ ጉዳይ የመዋቅር ጥያቄ ነው። ይህም የመዋቅር ጥያቄ የምነሳው በሁለት ጥያቄዎች ነው። አንደኛው ቡድን ጥያቄ የጉማይዴ ልዩ ወረዳ የማዕከል ጥያቄ የምል ቡድን ነበረ። ሁለተኛው ደግሞ የጋርዱላ ዞን የማዕከል ጥያቄ የምል የመጣ ነው። ይህ እንግዲህ ከኮንሶና ከድራሽ አካባቢ የመጣ ጥያቄዎች ናቸው። መንግስት ቀርቦታል። ዞሮ ዞሮ ግን ተደጋጋሚ ጥያቄ እና ሁከት ምንጭ ሆኗል ማለት ነው።
በዚህ ግጭት እጃቸው በቀጥታም ሆነ በተዘዋዋሪ ያለበት ተለይተው አጥፊዎቹ ለህዝብ ግልጽ በሆነ መንገድ በህግ ፊት እንዲቀርቡና ተገቢው ቅጣት እንዲያገኙም ፓርቲው ጥሪውን አቅርቧል። በአካባቢው ባለው ግጭት ተገደሉ ስለተባሉ ሲቪሎችና የጸጥታ ኃይሎች ከክልሉ የመንግስት ስራ ኃላፊዎች የተጣራ መረጃ እስካሁን አልተገኘም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ለደህንነታችን ሲባል ስማችን
ቀጥለን የምንመለከተው ደግሞ የዋጋ ግሽበት ሁኔታን ይሆናል። የሀገር ውስጥና የውጭ ግጭቶች በኢትዮጵያ ለተከሰተው የዋጋ ግሽበት ከፍተኛ አስተዋጽኦ ማበርከታቸውን የኢትዮጵያ የኢኮኖሚ ባለሙያዎች ማህበር አስታወቀ። ማህበሩ የዋጋ ግሽበትና የፖሊሲ አማራጮችን በተመለከተ ያደረገውን ጥናት ይፋ ባደረገበት ወቅት እንደ አውሮፓውያን አቆጣጠር ከ2015 ዓመተ ምህረት በኢትዮጵያ ግጭቶች ከመጠን በላይ እየጨመረ መሄዱንና በ2021 ዓመተ ምህረት ብቻ ከ1500 በላይ ከፖለቲካ ጋር የተያዙ ግጭቶች መከሰታቸውን አስታውቋል። ይህም ለዋጋ ግሽበት ግሉህ አስተዋጽኦ ካበረከቱ ዋነኛ ችግሮች መካከል መሆኑን የኢትዮጵያ የኢኮኖሚ ባለሙያዎች ማህበር የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል። ከውጭ ደግሞ የሩሲያና ዩክሬን ግጭት በሀገሪቱ ያለው የዋጋ ግሽበት በፍጥነት እንዲባባስ ማድረጉን የማህበሩ ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አብራርተዋል። ማህበሩ የዋጋ ግሽበትን ለመቅረፍ ያስችላሉ ያላቸውን መፍትሄዎችን በጥናቱ ጠቁሟል። የጥናቱን ግኝት የተከታተለው ኬኔዲ አባተ ነው።
የኢትዮጵያ ኢኮኖሚክስ አሶሲዬሽን ባለፉት 6 ወራት አደረኩ ባለው ጥናት በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመሄድ ላይ ለሚገኘው የዋጋ ግሽበት ዋና ምክንያቶች ያላቸውን 6 ነጥቦች መለየቱን አስታውቋል። ከነዚህም መካከል የሀገር ውስጥ የእርስ በርስ ግጭት አንዱ መሆኑን የጥናቱን ውጤት በተመለከተ ጋዜጣዊ መግለጫ የሰጡት የአሶሲዬሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል።
ግጭት በተለይ እንደኛ ሀገር ብዙ ዳይቨርሲቲ ባለበት ሀገር ይጠበቃል። ግን ያለፉት 20-30 ዓመታት የሚያሳየው እስከ 100 እና እንደዛ አካባቢ የሚሆኑ ግጭቶች በኢትዮጵያ ውስጥ ያን ያክል የዋጋ ግሽበት አያስከትሉም። ብዙም የተለመደ ነገር ስለሆነ በጣም የሚገርመው ከ2015 ጀምሮ ግን እንደ አውሮፓ አቆጣጠር ነው በሙሉ ምነግራቸው ዓመታት ከፍተኛ የግጭት ሁኔታ መከሰት አለ በሀገሪቷ ውስጥ። በ2021 ብቻ 1529 ከፖለቲካ ቫዮለንስ ጋር የተያዙ ግጭቶች ተከስተዋል። ንጹሃን ዜጎችን ኢላማ ያደረጉ ወደ 424 ግጭቶች በአንድ ዓመት ብቻ ተከስተዋል። ግጭት ማለት አጠቃላይ የምርት ግብአትን ያጠፋል፣ የማምረቻ ቦታን ያጠፋል፣ ምርቱን ያጠፋል፣ አጠቃላይ የምርት ስርጭት በአገር ውስጥ እንዳይካሄድ ያደርጋል። የእሱ መከሰት ዋጋን እንዲጨምር አይደለም የሚያደርገው፣ ኢንፍሌሽን ኤክስፕሎድ እንዲፈነዳ ነው የሚያደርገው፣ ወይም እንዲገነፍል ነው የሚያደርገው በአንድ ጊዜ። ለዛ ነው በዚህ አንድ ዓመት ውስጥ ዋጋ በሚገርም ሁኔታ ነው ስካይሮኬት ያደረገው ማለት ነው።
በኢትዮጵያ ላለው የዋጋ ግሽበት ወይም ንረት በዋና ዋና ምክንያትነት በጥናቱ የተለዩት ሌሎች ነጥቦች የግብርናና የኢንዱስትሪ ምርቶች አቅርቦት ማነስና የሀገሪቱ የኢኮኖሚ መዋቅር በአገልግሎት ዘርፍ የበላይነት መመራቱ፣ የመሬት አቅርቦት ችግር፣ ከውጭ ምንዛሪ እጥረት ጋር በተያያዘ የገቢ ምርቶች ወይም የኢምፖርት ማነስ፣ የውጭ ምንዛሪ ክምችት በከፍተኛ መጠን መውረድና የብር አቅም ማነስ፣ እንዲሁም በገቢ ምርቶች ላይ የሚጣለው የግብር መጠን ከፍተኛ መሆን ናቸው ዶክተር ደግዬ ጎሹ እንዳብራሩት። ከፍላጎት ጋር በተያያዘ ለዋጋ ግሽበቱ በምክንያትነት ከሚጠቀሱት መካከል ደግሞ የፍጆታ መጠን መጨመር፣ በገበያው ላይ የገንዘብ መጠን መጨመር፣ ከኢኮኖሚ አቅም አንጻር የወጪ ንግድ ወይም ኤክስፖርት መጠን ማነስና የባንክ ወለድ ምጣኔ የተዛባ መሆን እንደሚገኙበት ነው በጥናቱ ላይ የተመላከተው። ከእርስ በርስ ግጭትና ሌሎች የግሽበት ምክንያቶች ባለፈ ከውጫዊ ምክንያቶች የሩሲያና ዩክሬን ግጭት የዋጋ ግሽበቱ ይበልጥ እንዲጨምር ማድረጉን የገለጹት ደግሞ የኢትዮጵያ ኢኮኖሚክስ አሶሲዬሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ናቸው።
የራሽያና የዩክሬን ጦርነት ተጽዕኖ ወዲያው የታየ ነው። ምግብ፣ ነዳጅና ማዳበሪያ ላይ ነው በዋናነት የነዚህ ተጽዕኖ በሌሎችም ሀገሮች የታየው። ለምንድን ነው እዚህ ላይ የታየው ብለን ስናይ እነዚህ ሁለት ሀገሮች በግብርና ምርት በዓለም ላይ አቅርቦቱን አብዛኛውን ፕሮፖርሽን የሚሸፍኑ ስለነበረ ነው። ሁለተኛ ነዳጅ ነው። ነዳጅ ወደ ውጭ ከሚልኩት ራሽያ ሁለተኛ ደረጃ ትይዛለች። ማዳበሪያ ራሽያ አንደኛ ናት በመላክ ወደ ውጭ። ስለዚህ በአጠቃላይ በጦርነቱ ምክንያት አንደኛ ምርት ተስተጓጉሏል ማለት ነው። ሁለተኛ ስርጭቱም ተስተጓጉሏል።
ፕሮፌሰር መንግስቱ የሩሲያና ዩክሬን ግጭት በኢትዮጵያ ያለው የዋጋ ግሽበት ጫና እንዲበረታ ያደረገበትን ምክንያትም ያስረዳሉ።
እኛ ሀገር ደግሞ ስንመጣ አንደኛ በሀገር ውስጥ የሚመረቱ ምርቶች የሉም። ማዳበሪያም ብንወስድ፣ ነዳጅ ብንወስድ፣ የምግብም ዘይትና ስንዴ የመሳሰሉትንም እናስገባ ነበር። ሁለተኛ እንደ ሌሎቹ አቅም እንዳላቸው ሀገሮች የመጠባበቂያ ክምችት የለንም እኛ። አንዳንድ ሀገራት ነዳጅ ባያስገቡም 3 አመት 4 አመት ከዛም በላይ ሊቆዩ የሚያስችላቸው ክምችት አላቸው። ምግብም እንደዛ እኛ ያናቀም የለንም። ሶስተኛ የኛ ኢኮኖሚ ከራሽያና ከዩክሬን ጦርነት በፊትም በተለያዩ ሁኔታዎች ተጎድቷል። የኮሮና የውስጥ ግጭት የተፈጠረው አደጋ ድርቅ ያስከተለው ተጽዕኖ አለ። ራሽያ ዩክሬን ጦርነት በፊትም የነበረው የዋጋ ንረት አለ። እነዚህ ተደማምሮ እኛ ላይ የሚኖረውን ተጽዕኖ የከፋ አድርጎታል ማለት ነው።
በኢትዮጵያ በጣም ዝቅተኛ ከሚባለው እስከ መካከለኛ ገቢ ያላቸው የህብረተሰብ ክፍሎች የዋጋ ግሽበቱ ዋነኛ ተጎጂዎች መሆናቸውን የሚገልጹት የአሶሲሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ የዋጋ ግሽበቱን ለመከላከል ያስችላሉ በሚል በጥናቱ የተለዩ መፍትሄዎችን አብራርተዋል።
አንደኛው ከመሬት ጋር የተያያዘውን ችግር መፍታት ቁልፍ ችግር አንዱ ይሄ ነው። ሁለተኛው ከሰው ኃይል ጋር የተያያዘ ነው። ሶስተኛው ከቴክኖሎጂ ጋር የተያያዘ ነው። ሌላው ወለድ ምጣኔ ጋር ወይም ማበደሪያም ማስቀመጫም ሪል ኢንተረስት ሬት የሚባለው ነው። የአገር ውስጥ ግጭትና ኢምፖርት ታሪፍ ወይም የማስመጫ ታሪፍ ከተፈቱ ሌሎቹ ችግር አይደሉም ማለት አይደለም። አንዱ ዋናው ችግር ከተፈታ ሌላውም ችግር አብሮ ሊፈታ የሚችልበት ስላለ ነው።
አስቸኳይ ያሉትን የመፍትሄ ሐሳብ ማቅረበዋል።
የመጀመሪያው እንደ መፍትሄ አቅጣጫ እንደ ሳት አደጋ ለትሩስሩ ትችላላችሁ መከላከያ በጣም አስቸኳይ መወሰድ ያለበት በኢትዮጵያ ውስጥ አሁን ያለው መንግስትም እንደሚለው በጣም በርካታ ችግሮች የሚባባሱ ሰው ሰራሽ በሆኑ ምክንያቶች ነው ይባላል። ሆርዲንግ አለ፣ ኢንፍሌሽን ኤክስፔክቴሽን አለ፣ ብላክ ኢኮኖሚ አለ፣ አሻጥር አለ ከውስጥም ከውጭ። ስለዚህ አቅርቦቱ በአግባቡ መምራት የሚችል በራሱ ገበያው መምራት አይችልም። አሁን ባለው ሁኔታ እጥረት ባለበት ሁሉ አሻጥር ችግር ስለሚኖር ማለት ነው። ይሄን የሚመራ አካል መቋቋም አለበት እንላለን እኛ። የአቅርቦትና የዋጋ ማረጋጋት ቦርድ መቋቋም አለበት።
የውጭ ምንዛሪ ምንጭ ሳይጠቀስ በፍራንኮ ቫሉታ የሚገቡ ቁሳቁሶች እንዳስፈላጊነታቸው ቅድሚያ የሚሰጣቸው መሆን እንዳለባቸውም በጥናቱ ተጠቅሷል። በዋጋ ግሽበት ምክንያቶችና መፍትሄዎች ዙሪያ የሚያቀርቧቸው ጥናቶች በመንግስት በኩል ምን ያክል ተቀባይነት እንዳላቸው ላነሳንላቸው ጥያቄ የአሶሲሽኑ አመራሮች በሰጡን ምላሽ መንግስት ከቀደሙት ጊዜያት በተሻለ ከአሶሲሽኑ ጋር ተቀራርቦ በመስራት ላይ እንደሚገኝና የሚቀርቡ ጥናቶችንም ፖለቲካዊና ማህበራዊን ከመሳሰሉ ሌሎች ፍላጎቶች ጋር አስተርቆ የመተግበር ዝንባሌ እንዳለው ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የኢትዮጵያ
ሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዓለም መሪዎችና የዩናይትድ ስቴትስ ዕውቅ የፖለቲካና የውጭ ፖሊሲ ሰዎች በልጅነታቸው በጦርነት ከታመሰችው አውሮፓ በስደት መጥተው በዩናይትድ ስቴትስ የመጀመሪያዋ የውጭ ጉዳይ ሚኒስትር ለመሆን ለበቁት የቀድሞዋ ዕውቅ ዲፕሎማት ማድሊን ኦልብራይት ትላንት ረቡዕ የመጨረሻ ስንብት አድርገውላቸዋል። የአሜሪካ ድምጽ ያጠናቀረውን ዘገባ ደረጀ ደስታ ያቀርባል።
ስንብቱን የመሩት ፕሬዝደንት ጆ ባይደን፣ የቀድሞው ፕሬዝደንት ባራክ ኦባማና እንዲሁም ኦልብራይትን ከፍተኛ ዲፕሎማታቸው አድርገው በመሾም በወቅቱ ዩናይትድ ስቴትስ ውስጥ ካሉት ሴቶች ሁሉ የላቀውን ስልጣን እንዲኖራቸው ያስቻሏቸውን የቀድሞው ፕሬዝደንት ቢል ክሊንተን ነበሩ። በዋሽንግተን ብሔራዊ ካቴድራል የኦልብራይትን ህይወትና አበርክቶ ለመዘከር በተካሄደው የስንብት ስነ ስርዓት ላይ ወደ 1400 የሚጠጉ እንግዶች ተገኝተዋል። President Biden, Madeleine Albright, and the Hiblo Tanagarulacho.
In the 20th and 21st century, freedom had no...
ነጻነት ሁሉንም መሰናክሎ ይተቋቁሞ በእያንዳንዱ ጨቋኝ ፊት ይቆማል። ምክንያቱም ሁልጊዜም ለነጻነት የሚፋለሙ ሰዎች አሉና። በሃያኛውና 21ኛው ክፍለ ዘመን ነጻነት ከማድሊን ኦልብራይት የተሻለ ሌላ ተሟጋጅ አልነበራትም።
ኦልብራይት ባለፈው ወር ውስጥ ህይወታቸው በካንሰር ያለፈው በ84 አመታቸው ነበር። በሳቸው ሞት ከመላው ዓለም የዘነበው የሐዘን መልእክት በርካታ ሲሆን ለዲሞክራሲና የሰብአዊ መብት ይሰጡት የነበረው ድጋፍ ጎልቶ ከተነገረላቸው ውስጥ ነው። የኦልብራይት ልጆች እናታቸው በልጅነታቸው ከትውልድ አገራቸው ከቼኮዝሎቫኪያ ወደ ዩናይትድ ስቴትስ የመጡበትን ጉዞ ፈጽሞ የማይረሱት መሆኑን ተናግረዋል። ልጃቸው አሊስ ፓተርሰን ኦልብራይትን እንዲህ ገለጿቸው።
Mom sparked an interest in all things international, especially for me.
እናታችን ዓለም አቀፍ በሆነ ጉዳይ ሁሉ ፍላጎት ተቀሰቀሳለች። በተለይ ለኔ የቼኮዝሎቫኪያን ዳምፕሊንግ እየበላን የቼክን ገና በዓል መዝሙሮች እየዘመርን ያደግነው እኔና አን 12 አመታችን ኬት ደግሞ 6 አመቷ ነበር። ያን ጊዜ እሷና አባታችን ለመጀመሪያ ጊዜ ከአትላንቲክ ባሻገር ስዊዘርላንድና ፈረንሳይን እንድንገውበኝ ወሰዱን። እናቴ ፈረንሳይኛ መናገር ትወዳለች። አቀላጥፋ ከምትናገራቸው 5 ቋንቋዎች አንዱ ሲሆን እኛም እንድንማር ተገፋፋን ነበር። ለሷ ይህ ማለት ከኛ ውጪ ለሆናት ያይ ሊሰጥ የሚገባው ክብርና ሊቀሰም የሚገባው ትምህርት እንደማለት ነው።
ምንም እንኳ ውጭ ሀገር የተወለዱ በመሆናቸው ለፕሬዝዳንትነት መሰለፍ ባይችሉም ኦልብራይት ማለት በመላው ዓለም ሊባል በሚችል ደረጃ በዓለም አቀፍ ደረጃ የተደነቁ የልዩነትን ግንብ ሰባሪ ሆነው በፖለቲካ ባላንጣዎቻቸው ሳይቀር የተከበሩና የተወደዱ ሴት ነበሩ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን ያዝነው ለዩኒቨርሲቲ መግቢያ ፈተናዎች ዙሪያ የተዘጋጀ ስግጭት ይሆናል። ጦርነትና ግጭት በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያሳለፈው ውሳኔ ያለንበትን ሁኔታ ያላገናዘበና ፍትሃዊነት የሚጎድለው ነው ሲሉ የኮንሶ ዞንና የአማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን ገልጸዋል። የክልሉ ትምህርት ቢሮ በበኩሉ ዳግም ፈተናው እነሱን አይመለከተም ብሏል። በጉዳዩ ላይ የትምህርት ሚኒስቴር ምላሽ ለማካተት የተደረገው ጥረት አለመሳካቱን የገለጸው የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
በደቡብ ክልል የኮንሶ ዞን የ2013 ዓመተ ምህረት የ12ኛ ክፍል ተፈታኝ የነበረው ተማሪ ጌታውን ገረሱ ዞኑ ለተከታታይ ዓመታት በግጭት ውስጥ ማሳለፉና በጸጥታ ችግር ምክንያት ትምህርታቸውን ተረጋግተው መማር አለመቻላቸውን ተናግሯል። ተማሪ ጌታውን የሱን ጨምሮ የጓደኞቹ ውጤት በዚህ ምክንያት መበላሸቱን ገልጧል። ትምህርት ሚኒስቴር ያሳለፈው ውሳኔ ጥሩ ተግባር ቢሆንም ሁሉም ዜጎች ግን በእኩልነትና በፍትሃዊነት መታየት አለባቸው ሲል የተሰማውን ተናግሯል።
አሁን ጥያቄያችን በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ 84 ተማሪ ነው። ይህ መደበኛ ደግሞ 101 ተማሪ ነበር። ከዛም ከሁሉ 51 ተማሪ ብቻ ነው በኮንሶ መንግስት መደበኛ እንትን ያገኙት።
በተመሳሳይ የአማሮ ልዩ ወረዳ የዶንሶ ትምህርት ቤት ተማሪና የ2013 ዓመተ ምህረት የ12ኛ ክፍል ተፈታኝ እንደነበረ ተናገረው ተማሪ መርከብ አስራት ግጭት ውስጥ ማሳለፋቸውን ገልጠው ውጤቱም እንደተበላሸበት ተናግሯል።
ቤተሰቦቻችን ውጪ ነው የሚያድሩት። በዋናነት ጦርነት ቀጠና ነው የኛ ሀገር፣ በጣም አስጊ ሁኔታ ማለት ነው። ይህ ደግሞ በደንብም አልተማርንም። ሲጀመር ትምህርት እንደሚገባ በደንብ አልተከታተልንም።
አካባቢያቸው እንደሌላው በጦርነትና በጸጥታ ችግር ውስጥ አመቱን ሙሉ እንዳሳለፈ አካባቢ ተጨማሪ እድል አለመሰጠቱ ኢፍትሃዊነትን የሚያሳይ ነው ሲል ተናግሯል።
ይሄ ሁሉ ችግር ያለ ማንም የሚመለከት የሚሰማ የለም። ስለዚህ ይሄ ፍትሃዊ እንዴት ሊሆን ይችላል? እዚህ ደግሞ ያለው ችግር በጣም ማአት ነው። ቅድም እንዳልኩ ሰው በየቀን ነው የሚሞተው። በጣም አስጊ ሁኔታ ላይ ያለው።
ሌላ የ12ኛ ክፍል ተፈታኝ ተማሪ ትሁን ታክሱም ቅሬታዋን ገልጻለች።
ትምህርት ቤት አንድ ሳምንት በሰላም ብንማር ቀጣይ ሳምንት የጦርነት ነው። እለት እለት በጣም ያሳዝናል። የሚያሳዝን ሁኔታ ነው የኖርነው። በትክክል ትምህርት አልተማርንም። ሰላም በሚገኝበት ሰዓት እኛ በስነስርዓት ሳንረበሽ ብንፈተን በጣም ደስ ይለናል።
ከሁሉም አካባቢዎች ቀደም ብሎ በጸጥታ ችግር ምክንያት የተማሪዎች ውጤት እንደሚበላሽ ለፌደራልና ለክልል መንግስት አሳውቆ የነበረው የኮንሶ ዞን ነበር የሚሉት የኮንሶ ዞን ተወላጅ አቶ ባስሬ ባልቻ የተወሰነ ውሳኔ ግን የቀረበውን ከግምት ውስጥ ያስገባ አልነበረም ብሏል።
በኮንሶ ዞን አንዱን እንደ ምሳሌ ባነሳ አንድ የአርፋይዴ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈም። አንድም ተማሪ ያላለፈበት ምክንያት 2013 ላይ ቀላቦ የሚባል ትልቁ ቀበሌያቸው አካባቢ ሙሉ ለሙሉ ከአሌና ከኮንሶ ጋር በነበረው ግጭት ወድሞ አመድ ነው ሆነው እንዳለ ትምህርት ቤቱን ትምህርት ነው የተቃጠለው ማለት። ስለዚህ ከትምህርት ቤቱ ከተፈተኑ ተማሪዎች አንድም ተማሪ አላለፈም ወደ ይነሳል። ዳታውን ስናይ አምና እንኳን ግጭቱን ተቋቁመው 60% ናቸው ወደ ዩኒቨርሲቲ ማለፍ የቻሉ። አሁኑ ግን 5.5% ተማሪ ነው ያለፈው ወደ ዩኒቨርሲቲ እና ይሄ በኮንሶ ታሪክ ታይቶም የማይታወቅ ለመቀበልም በጣም አስቸጋሪ የሆነ ሁኔታ ነው የነበረው።
ሁሉም ወገን በእኩል መታየት አለበት የሚሉት አቶ ባስረም ትምህርት ሚኒስቴር ውሳኔውን እንደገና እንዲያጤነውም ጠይቋል።
የአማሮ ልዩ ወረዳ ግን ከጉጂ ጋር ግጭት ውስጥ ያሉት እነሱ ናቸው። በየጊዜው ከታጣቂዎች ጋር በተያያዘ ግጭት እዛ አካባቢ አለ። ብዙ አመት ሲያስቆጠረ እና ሰሚያጣ እንደ አይነት ሁኔታ ባለበት የጉጂ ፈቅደሽ የአማሮ መከልከል በምንም አይነት መመዝኛ ታዝ አይደለም እና የኮንሶ ዞንም አጠቃላይ ምናልባት ለሀገር ሰው በግጭት በጣም የተጎዳና መንግስትም ትኩረት ያልሰጠው አካባቢ እንደመሆኑ መጠን ኮንሶ ዞን ተማሪዎችን እዛ ውስጥ አለማካተታቸው በጣም የሚያሳዝን ነው።
የአማሮ ልዩ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ሳኦል ሽፈራው ጽህፈት ቤቱ ከመጀመሪያው ጀምሮ ጥያቄውን ሲያቀርብ መቆየቱን ገልጿል። ከዚህ በተጨማሪም የተማሪዎችን አቤቱታ ከግምት ውስጥ በማስገባት አሁንም ቢሆን እየተከታተለ ነው ሲል ኃላፊው ተናግሯል።
ያኔን ፈተና የሚያስፈትነው ከክልል የመጡት ገና ፈተና ፈትነው ይዘው በሚሄዱበት የእኛ ተማሪ ለስድስት ዓመታት አንደኛ በመፈናቀል ሁለተኛ ቤተሰቦቻቸው በዛ መልክ በመኖሩ ግዴታ በልዩነት መታየት አለበት የምለው ነገር ኮማንድ ፖስቱ ገምግሞ አሳውቋል። ይሄ ነው የመጀመሪያ። ሁለተኛ በየመድረኩ በተሳ ምክንያት የሚታይ ነገር ካለ የአማረ ጉዳይ በልዩነት ይታያል የምለው ነገር ስንጨቃጨቅ ቆየንበት ነው። አሁንም አልተውንም። ለትምህርት ሚኒስትርም ለፈተና ኤጀንሲ ሌተር አዘጋጅተን ሰንድ አድርገናል። በአካልም ለማግኘት እየተንቀሳቀስን ነው ያለ ነው።
የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላሞ ወተረ በበኩላቸው በድጋሚ እንዲፈተኑ ተፈቀደላቸው ከደቡብ ክልል ቅሬታ ያቀረቡ ተማሪዎችን ሳይሆን ከዚህ በፊት ሳይፈተኑ ቀርተው እንደገና የተፈተኑና ማለፊያ ውጤት ያላስመዘገቡ ተማሪዎች ናቸው ብሏል።
ኮንሶም በለው ሆሳናም በለው ጉራጌም በለው በወቅቱ ያልተፈተነ አሁን ድጋሜ የኔ ውጤት ዝቅተኛ ነው በግጭት ብል ቢሆን ሎጂካል አይሆንም። ኦልሬዲ እነዚያ ሰዎች ከሲስቴም ውስጥ የተመዘገቡ ናቸው። ያን እንዲህ መሆን ይችሉ ነበር። እኛ አሁን መፈተን አንችልም፣ በግጭት ምክንያት አልተዘጋጀንም፣ ለእኛም እንደሌሎቹ ጊዜ ይሰጠን ቢሉ ኖሮ ማድረግ ይቻል ነበር። ያን አልፈለጉም እነሱ በወቅቱ። አሁን የሌላ ውጤት ስለታየና የ58,000 ተማሪ እንዴት እንደተማሪ የእኛም ግጭት አለ ብለው እንዴት ይሆናል?
ተማሪዎቹ አሁንም ትምህርት ሚኒስቴር ችግራችንን በመረዳት ለሌሎች አካባቢዎች የሰጠውን እድል እንዲሰጠን እንጠይቃለንም ብሏል። የትምህርት ሚኒስቴርን ምላሽ ለማካተት ያደረግነው ሙከራ አልተሳካውም። ይሁንና ከዚህ በፊት ግን በጦርነትና በግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓ.ም መደበኛ ተፈታኝ ተማሪዎች ጋር እንደገና እንዲፈተኑ መወሰኑን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀጣዩ ዘገባችን ደግሞ ወደ ሶማሊያ ነው የሚወስደን። በክልሉ የተከሰተውን ድርቅ እንቃኛለን። ላለፉት 2 ዓመታት ዝናብ መጥፋቱን ተከትሎ በሶማሌ ክልል ከ3 ሚሊዮን በላይ ሰዎች ለምግብ እጥረት ተዳርገዋል። የክልሉ ፕሬዝዳንት አቶ ሙስጠፋ መሐመድ ዑመር ሰሞኑን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ አን ጄኮብሰንን በክልሉ ተቀብለው ድርቁ እያደረሰ ስላለው ጫና እንዲሁም እየተደረገ ስላለው ሰብአዊ ድጋፍ ላይም መክረዋል። አምባሳደር ጄኮብሰን ዩናይትድ ስቴትስ በኢትዮጵያ በድርቅ ለተጎዱ አካባቢዎች የሚውል ተጨማሪ ድጋፍ ማቅረቧንም በጉብኝታቸው ወቅት ይፋ አድርገዋል። ገልሞ ዳዊት ተጨማሪ አለው።
ወይዘሮ አሊማ አርድ ዩሱፍ ሶማሌ ክልል ጎዴ ከተማ ቅርብ ርቀት በሚገኝ የመጠለያ ጣቢያ መኖር ከጀመሩ ወራት ተቆጥረዋል። የሰባት ልጆች እናት የሆኑት ወይዘሮ አሊማ እዚህ መጠለያ ለመድረስ ከአስር ቀናት በላይ የቆየ የእግር ጉዞ ፈጅቶባቸዋል።
በፊት 30 ከብቶች ነበሩኝ፣ አሁን ሁሉም ሞተዋል። ፍየሎችም እንዲሁ እቃዎችን የማጓጉዝባቸው የነበሩ አህዮች ጭምር ነው የሞቱብኝ። ምንም የቀረኝ ነገር የለም። መጠለያ እንኳን ራሱ የለኝም። ትናንት የዘነበው ዝናብ እላዬ ላይ ነው ያለቀው። የሚያስፈልጉኝን ነገሮች የሚገዛባቸው ገንዘቦችም እጄ ላይ የሉ።
ሐለን ሮብ ከድርቴ ሳታ ሽራዕ ነው መሳረብልኝ ወዓለለው ቁብተት ደልፍልኝ ሮብ።
ወይዘሮ አሊማ የተጠለሉበት ህግሎ መጠለያ ይባላል። ተለያዩ የሶማሌ ክልል በድርቅ የተጎዱ ሰዎች የሚኖሩበት ነው። የሰብአዊ ድጋፍ አቅራቢዎች በዚህ መጠለያ በ10,000 ለሚገመቱ ሰዎች የምግብ እንዲሁም ሌሎች ድጋፎችን በማቅረብ ላይ ናቸው። ተፈናቃዮቹ ግን የምናገኘው ድጋፍ በቂ አይደለም ይላሉ። ባለፈው ማክሰኞ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ አስተጻሚ አምባሳደር ክርስቲያን ጃከብሰን በሶማሌ ክልል ጉዳይ አካባቢ ያለውን ሁኔታ ከክልሉ ፕሬዝዳንት ሙስጠፋ መሐመድ ዑመር ጋር ጎብኝተዋል። አምባሳደር እዚህ በመገኘቱ ልባዊ ደስታ ይሰማናል። ወደ ሶማሌ ክልል እንኳን በደህና መጡ። ከእርሶ ጋር ለመስራት ዝግጁ ነን። በተጨማሪም የዩናይትድ ስቴትስ መንግስት ለኢትዮጵያ በችግሯ ቀን ፈጥኖ ስለደረሰ ያመሰግናለሁ። ይህን ስል በድርቅና በግጭት ወቅት ለተጎዱ ወገኖች የተደረገውን ድጋፍ በአጽንኦት ማንሳት ፈልጋለሁ። በዚህ ወቅት የዩናይትድ ስቴትስ የልማት ተራድኦ ድርጅት ልዩ አጋራችን ነበር። ወደፊትም መሰል ድጋፍ ለተጎጂዎች በሚደርስበት መንገድ ዙሪያ አብረን እንሰራለን።
አቶ ሙስጠፋ በሶማሌ ክልል የተከሰተው ድርቅ በ40 አመታት ውስጥ አስከፊ መሆኑን ገልጸው በዚህ ድርቅ የተነሳ ከ3 ሚሊዮን በላይ የሚሆኑ የክልሉ ነዋሪ ለረሃብ መዳረጉንና ወደ 1 ሚሊዮን የሚሆኑ የቁም እንስሳትም መሞታቸውን ለአምባሳደሯ ተናግረዋል። አክለውም አቶ ሙስጠፋ መንግስት ለድርቁ ትኩረት ሰጥቶ ከሰባዊ ድጋፍ አቅራቢዎች ከዲያስፖራና ከክልሉ ነዋሪዎች ጋር ተቀናጅቶ ባይሰራ ድርቁ አስከፊ ጉዳት ያደርስ ነበር ብለዋል። አሁንም በክልሉ አንዳንድ ዞኖች ዝናብ መዝነብ ይጀምርም ያለው ትንበያ ቀጣይነት ያለው ዝናብ እንደማይኖር ስለሚያመለክት አሁንም በድርቁ ንብረታቸውን አጥተው በተለያዩ መጠለያ ጣቢያዎች ያሉትን ሰዎች የመደገፉ ስራ ተጨማሪ ኃይል ይጠይቃል ብለዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ክርስቲያን ጃከብሰንም በዚህ እንግዲህ ሲናገሩ
We understand the overall need for this year to address the drought is some $550 million, only half of which is currently funded.
ዘንድሮ በድርቅ ለተጎዱ ወገኖች ድጋፍ ለመስጠት ወደ $550 million ያስፈልጋል። ከዚህ ውስጥ ግማሹ ብቻ ነው የተገኘው። ዩናይትድ ስቴትስ በዚህ ለድርቅ የተጎዱ ወገኖችን ለመድረስ ትልቁን መዋለ ንዋይ በማፍሰስ ቀዳሚ ነች። በዚህም በ2022 ብቻ ትላንት በጄኔቭ ይፋ የተደረገውን የ13 ሚሊዮን ዶላር እርዳታ ድጋፍ በተጨማሪ በአጠቃላይ $110 ሚሊዮን የሚያወጣ እርዳታ ድጋፍ ሰጥታለች። ዛሬም እዚህ የተገኘነው ለኢትዮጵያውያን ያለንን የረጅም ጊዜ ቆየ አጋርነት ለማሳየት ነው። በሀገሪቱ ባሉ በየትኛውም አካባቢ ያሉትና የሰብአዊ ድጋፍ የሚያስፈልጋቸውን ኢትዮጵያውያን እንደግፋለን። የልማት ፍላጎታቸውም እንዲሰምርላቸው እናግዛለን።
ከጋዝጣዊ መግለጫው በተጨማሪ አምባሳደር ትሬሲ በጎዳ አካባቢ ህግሎ በመባል መጠለያ ያሉትን ተፈናቃዮች ጎብኝተዋል። ተፈናቃዮቹም ንብረታቸውን በድርቅ እንዳጡና አፋጣኝ የሰብአዊ ድጋፍ እንደሚሹም ገልጸውላቸዋል። አምባሳደር ትሬሲም ዩናይትድ ስቴትስ በቂ የሰብአዊ ድጋፍ እንዲደርሳቸው ከዓለም አቀፉ ማህበረሰብ ጋር ጥረቷን ትቀጥላለች ብለዋል። በዚህ ጊዜም በዩናይትድ ስቴትስ ድጋፍ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኩል ለህፃናት እየቀረበ ያለውን የዓለም ምግብ ድጎማን፣ በተጨማሪም የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ በዓለም የምግብ ፕሮግራም በኩል ለተፈናቃዮች እየቀረበ ያለውን የምግብ እርዳታንና በጎዴ ሆስፒታልም ተገኝተው በምግብ እጦት የተጎዱ ህፃናትንና የሚያጠቡ እናቶችን ጎብኝተዋል። ከጉብኝታቸውም በኋላ ለጋዜጠኞች ጉድን በተናገሩበት ወቅት አሁንም ዩናይትድ ስቴትስ በኢትዮጵያ በድርቅ እንዲሁም በግጭት ለተፈናቀሉት አስፈላጊውን ድጋፍ ማቅረቧን ተቀጥላለች ብለዋል። ሚስ ክሌር ኔቭል በኢትዮጵያ የዓለም የምግብ ፕሮግራም ቃል አቀባይ አሁንም በደቡብ ምስራቅ ኢትዮጵያ በድርቅ ለተጎዱ ወገኖች ለመድረስ ድርጅታቸው ተጨማሪ ድጋፍ ይፈልጋል ይላሉ።
WFP aims to support 3.5 million people in Ethiopia who are affected by the drought.
የዓለም የምግብ ፕሮግራም በኢትዮጵያ ብቻ በድርቅ ምክንያት የሰብአዊ እርዳታ የሚያስፈልጋቸው 3.5 ሚሊዮን ሰዎችን ለመርዳት በጥረት ላይ ነው። ይህ ደግሞ እየተከናወነ ያለው በዩናይትድ ስቴትስ እና በሌሎች አጋር ድርጅቶች ድጋፍ ነው። በተለይ ዩናይትድ ስቴትስ ተጨማሪ ድጋፍ በመስጠት ይህንን የህይወት አድን የሆነ እርዳታ በቀዳሚነት እየመረጨ ነው። የዓለም የምግብ ፕሮግራም ለተጎጂዎች እንዲያደርስ ማስቻሉንም በጸጋ እንቀበላለን። በድርቁ የተጎዱትን መርዳትና እንዲቋቋሙ ለማድረግም ጉልበት ይሆናል። አሁንም የዓለም የምግብ ፕሮግራም በድርቁ የተጎዱትን ለመደጎም የ240 ሚሊዮን ዶላር እጥረት አለበት። ስለዚህ በዘላቂነት ሰዎችን ለመርዳት አንችልም። አሁንም የዓለም አቀፍ ማህበረሰብ የምንጠይቀው ልክ እንደ ዩናይትድ ስቴትስ ድጋፋቸውን እንዲያደርጉ ነው።
አደም ሽሚድ በኢትዮጵያ የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ ምክትል ኃላፊ ነው። በኢትዮጵያ ለድርቅ ጉዳት ምላሽ የተጠየቀው ድጋፍ ላይ ምላሽ ሰጥቷል።
We are continuing to stress the need, and that's particularly a part of this visit to understand directly
ባስቸኳይ እርዳታ አስፈላጊነት ላይ ማተኮር እንፈልጋለን። የጉብኝቱ ዓላማም በድርቁ አካባቢ የሚኖሩ ሰዎች ያሉባቸውን ችግር ማየት ነው። አምባሳደሯም እንዳሉት ይህ አስከፊ ድርቅ ተጨማሪ ትኩረት ይሻል።
ሚስተር ሽሚድ የእርዳታ ገንዘብ ጥረቱ ለለጋሾች ጉባኤ እንደምቀርብ በሰጠው መግለጫ አጥክሷል። የሶማሌ ክልል ጉብኝታቸውን ሮቢ ያጠናቀቁት አምባሳደር ትሬሲ ትላንት ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ገልሞ ዳዊት ጎዴ ሶማሌ ክልል።
ተከታዩ ዘገባችን ደግሞ የአካባቢ ሳይንስና ማህበረሰብ ነው። ለዛሬ ያዝነው ጥንቅር በትግራይ ክልል የደን ምንጠራ እየተባባሰ መሄዱን ይመለከታል። በኢትዮጵያ ትግራይ ክልል ውስጥ እየተካሄደ ያለው ጦርነት የደን ምንጠራን እየተባባሰ እንዲሄድ አድርጎታል ሲል አንድ ተቀማጭነቱ በእንግሊዝ የሆነ የአካባቢ ጥበቃ ቡድን አስጠነቀቀ። በቂ ነዳጅና እርዳታ ወደ ክልሉ ባለመግባቱ የምግብ እጥረቱን እያባባሰው መሆኑንና በርካታ የትግራይ ተወላጆች ዛፎችን ለመቁረጥ መገደዳቸውንም ቡድኑ አስታውቋል። ከኮምቦልቻ የሚገኘው ዘጋቢያችን ሄነሪ ዊልኪንስ ከኮምቦልቻ ያደረሰንን ዘገባ እንደሚከተለው ይቀርባል። ጦርነት ወዳደቀቃት ትግራይ ለ9 ወራት እርዳታ እንዳይገባ ታግዶ ቆይቷል። የኢትዮጵያ መንግስትና ታጣቂዎችም እርዳታ እንዳይገባ በማድረግ እርስ በርስ ይወነጃጀላሉ። የተባበሩት መንግስታት ድርጅት እንደሚለው በትግራይ የደረሰው የምግብ እጥረት እስከዛሬ ድረስ ታይቶ የማያውቅ የሰብአዊ ቀውስ አስከትሏል። የትግራይ ተወላጆች ለዕለት ኑሯቸው የሚያስፈልጋቸውን ግብዓት ለማግኘት ያለውን አማራጭ ሁሉ ይጠቀማሉ። አንድ ተቀማጭነቱ በእንግሊዝ የሆነና ግጭት ባለባቸው ስፍራዎች የአካባቢ ሁኔታን የሚያጠ እና ለትርፍ ያልተቋቋመ ድርጅት ያወጣው ሪፖርት እንደሚያሳየው በትግራይ ያለው ጦርነትና የእርዳታ እጦት በአካባቢ ላይ ጉዳት እያደረሰ ሲሆን ለትግራይ ነዋሪዎች ለ10 አመታት የሚቀጥል ችግር መሆኑን አመልክቷል። ከትግራይ የሚወጡ የሳተላይት ምስሎችን በመመልከት የተሰራው ጥናትም ግጭት ያባባሰው የደን ጭፍጨፋ በአስደንጋጭ ፍጥነት እየተካሄደ መሆኑን ያሳያል ይላል። ዛፎች አፈርንና ውሃን በመጠበቅ ምግብ በማምረት ሂደት ውስጥ ትልቅ ሚና ይጫወታሉ። የእርዳታ ተቋማት ደግሞ ትግራይ ውስጥ ሰዎች በረሃብ ቋፍ ላይ መሆናቸውን በመግለጽ አስጠንቅቀዋል። ሄነሪክ ሹልቴ የጥናቱ ጸሐፊና ለንደን በሚገኘው ዙሎጂካል ሶሳይቲ የተሰኘ ተቋም የአካባቢ ጥበቃ ሳይንስ ባለሙያ ሲሆኑ በግጭት ምክንያት የሚደርስ የደን ጭፍጨፋ የሚከሰተው በሁለት ምክንያት መሆኑን ያስረዳሉ።
One is the breakdown of environmental governance. So for instance, if in a war zone
አንደኛው ምክንያት የአካባቢ ጥበቃ አስተዳደር ሲፈርስ ነው። ለምሳሌ ጦርነት ባለባቸው አካባቢዎች የሚገኙ ጥበቃ ይደረግላቸው የነበሩ ቀጠናዎች ጥበቃ ሲያጡ ወደ አካባቢው በመግባት እጽዋትን ይነቅላሉ። በተጨማሪም ከውጭ ለሚመጡ ግብአቶች ያለው ፍላጎት እየጨመረ በሄደ ቁጥር የደን ጭፍጨፋ ይካሄዳል።
በዩናይትድ ስቴትስ ዋሽንግተን ውስጥ የሚገኝ የአካባቢ ጥበቃ ምርምር የተሰኘ መንግስታዊ ያልሆነ ተቋም የአፍሪካ ፕሮግራም ኃላፊ የሆኑት ራፋኤል ኤዱ በበኩላቸው በአፍሪካ ዛፎች የሚጨፈጨፉት ገንዘብ ለማግኘት ነው ይላሉ።
Conflicts and deforestation represent one of the great threats
አፍሪካ ውስጥ ግጭቶችና የደን ጭፍጨፋ ለማህበረሰብ ልማት ትልቅ ስጋት ናቸው። ህገወጥ የደን ጭፍጨፋ በአቋራጭ ገንዘብ ከሚገኝባቸው መንገዶች አንዱ ነው። ደኖች ለታጣቂዎች መሳሪያ መግዣነትም እየዋሉ ነው። ዘውትር በደኖች ውስጥ የሚገኙ ዛፎች እየተቆረጡ ይገኛሉ።
ኤዱ አክለውም ግጭት ባሉባቸው ቦታዎች ሁሉ ከፍተኛ መጠን ያለው የደን ጭፍጨፋ እንደሚደርስ ያስረዳሉ። ከቅርብ አመታት ወዲህ በትግራይ ደኖችን መልሶ በማልማት የአካባቢውን ልማት ለመጠበቅ ኢኮኖሚውን ለማሳደግና በምግብ ራስን ለማስቻል ስኬታማ ጥረቶች ተደርገዋል። ጥናቱ እንደሚያሳየው እነዛ ጥረቶች አሁን መሰናክል ገጥሟቸዋል። ሆኖም ለትግራይ ህዝቦች በአሁን ወቅት አሳሳቢው ጉዳይ በህይወት መቆየት ነው። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ ትግራይን ጨምሮ በተወሰኑ የአፋርና የአማራ ክልል አካባቢዎች የሚገኙ 9.4 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ሹልቴ እንደሚሉት የደን ጭፍጨፋውን ለማስቆም ተመራጩ መንገድ ግጭቱን ማስቆም ነው። ያም ሆኖ ግን በአካባቢው ያለውን ጉዳት ለማከም 10 ዓመታት ሊፈጅ ይችላል።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመምራት አብራችሁ አመሻችሁን ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን።